የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ሚያዝያ 2 2015 ዓ.ም ዝግጅታችን ጀመረ። የአማራ ክልል ልዩ ኃይልን መልሶ የማደራጀት ውሳኔን የተቃወሙ ሰልፎች ተካሄዱ። በባህር ዳር ከተማ በደረሰ ፍንዳታ የሶስት ሰዎች ሕይወት አለፈ። እነዚህ በምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹ ናቸው። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ። የምሽቱ የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታየ ነኝ። ዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ግዛት ውስጥ በደረሰ ጥቃት 20 ሰዎች መገደላቸው ተገልጿል። ምንጮች እንዳሉት ግድያውን ያደረሱት የጂሃዳዊ ቡድን የእስላማዊ መንግስት ተባባሪ ታጣቂዎች ናቸው። ምስራቅ ኮንጎ ውስጥ የሚገኝ ሲቪል ማህበረሰብ ድርጅት መሪ የሆኑት ፓትሪክ ሙኮሄ ለአጃንስ ፍራንስ ፕሬስ በሰጡት ቃል የተባበሩት ዲሞክራሲያዊ ኃይሎች የተባለው ቡድን ታጣቂዎች አርብ ዕለት ከቀትር በኋላ በሰሜን ኪቡ ክፍለ ግዛት ኦይቻ ከተማ ጥቃት አድርሰው የገደሏቸውን 21 ወንዶችና ሴቶች አስከሬኖች ቆጥሬያለሁ ያሉ ሲሆን፣ በከተማዋ ሆስፒታል የአስከሬን ማሳረፊያ ሰራተኛ የሆኑ ሰው በበኩላቸው 19 አስከሬኖችን ተቀብለናል ብለዋል። የክፍለ ግዛቷ ወታደራዊ አስተዳዳሪ ቻርልስ ኢሁታ ጥቃቱ መድረሱን አረጋግጠዋል። ግድያውን የፈጸመው ADF የተባለው ቡድን መሆኑን ነው ያመለከቱት። ባለፈው ሳምንት መጀመሪያ ላይ ይኸው ቡድን በአጎራባቿ ኢቲሩ ክፍለ ግዛት ከ30 የሚበልጡ ሰዎችን እንደገደለ ኮንጎ የሚገኘው የተባበሩት መንግስታት የኮንጎ አረጋጊ ተልእኮ ሐሙስ ዕለት አስታውቋል። ዩናይትድ ስቴትስ የኤዲኤፍ መሪው ሴካ ሙሳ ባሉኩን የሚመለከት መረጃ ለሚሰጥ 5 ሚሊዮን ዶላር እንደምትሸልም ባለፈው ወር ማስታወቋ የሚታወስ ነው። ቱኒዥያ ዋና ከተማ ቱኒስ ውስጥ ትናንት እሁድ ብዙ መቶ ሰዎች የተቃውሞ ሰልፍ አካሂደዋል። ሰልፉን ያካሄዱት የፕሬዝደንት ካይስ ሰኢድ መንግስት ያሰራቸውን ወደ 20 የሚሆኑ ተቃዋሚዎች እንዲፈታ በመጠየቅ ነው። የፈረንሳይ የዜና ወኪል እንደዘገበው 300 የሚሆኑት ሰልፈኞች የሀገሪቱን ባንዲራና የፕሬዝደንቱን ተቃዋሚዎች ፎቶዎች የያዙ ትላልቅ ሰሌዳዎችን ካነገቧቸው ምስሎች መካከል የፖለቲካ ሰዎች፣ የቀድሞ ሚኒስትሮች፣ ነጋዴዎች፣ የሰራተኛ ማህበራት መሪዎችና በቱኒዥያ እጅግ ተወዳጅ የሆነው ሞዛይክ ኤፍኤም ሬዲዮ ጣቢያ ባለቤት ፎቶዎች ይገኙባቸዋል። እንደ አውሮፓውያን የዘመን አቆጣጠር በ2021 የመንግስት ስልጣን ጠቅለው የያዙት ፕሬዚደንት ካይስ ሰኢድ እስረኞቹን የመንግስት ጸጥታ ለማወክ ያሴሩ ሽብርተኞች ይሏቸዋል። አምነስቲ ኢንተርናሽናል እና የሀገር ውስጥ የሰብአዊ መብት ቡድኖች ግን በመሰረተ ቢስ ክስ የተያዙት እስረኞች በአስቸኳይ መፈታት አለባቸው ሲሉ ጠይቀዋል። የፌስቡኩ ደፋሪ በሚል ቅጽል ስም የሚጠራውንና በግድያ ወንጀል ከነበረበት ወህኒ ቤት ያመለጠውን ደቡብ አፍሪካዊ ታቦ ቤስተርን እንደያዙ የታንዛኒያ ባለስልጣናት ተናገሩ። ሴቶቹን በማህበራዊ መገናኛው ላይ እያማለለ በማግኘቱ የፌስቡኩ ደፋሪ የተባለው የ35 ዓመቱ ቤስተር በዚህ መንገድ ካገኛቸው ሴቶች መካከል አንደኛዋን በመግደል ወንጀል የእድሜ ልክ እስራት ተፈርዶበት ወህኒ ቤት ታስሮ ነበር። ባለፈው ዓመት ወህኒ ቤት ውስጥ በተነሳ የእሳት አደጋ ተቃጥሎ እንደሞተ ተነግሮ የነበረ ሲሆን በዚህ ዓመት ደቡብ አፍሪካ ውስጥ ብቅ ብሎ እየታየ ነው የሚል ወሬ መሰማቱ ተነግሯል። በእሳት አደጋው ተቃጥሎ የሞተው ሰው አስከሬን ሲመረመር የሌላ ሰው አስከሬን ሆኖ በመገኘቱ ታቦ ቤስተር ከወህኒ ቤቱ ሹልክ ብሎ እንዳመለጠ ታወቀ። የወህኒ ቤቱ ባለስልጣናት እንዲያመልጥ ረድተውት ይሆናል የሚል ጥያቄም አስነስቶ እንደነበረ ተመልክቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቤላሩስ ፕሬዚደንት አሌክሳንደር ሉካሼንኮ ሀገራቸው ከሩሲያ የጸጥታ ዋስትና ማግኘት ትፈልጋለች ሲሉ ተናገሩ። ሉካሼንኮ ይህን ያሉት ዛሬ ሰኞ የሩሲያ የመከላከያ ሚኒስትር ሰርጌይ ሾይጉን ተቀብለው ባነጋገሩበት ወቅት መሆኑን የቤላሩስ መንግስት የዜና ማሰራጫ ዘግቦታል። ሉካሼንኮ ባለፈው ሳምንት ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር ባደረጉት ውይይት ቤላሩስ ላይ ወረራ ቢሰነዘር ሩሲያ እንደራሷ ግዛት ልትከላከልላት እንደሚገባ የተወያዩበት መሆኑን እንደጠቀሱ ዘገባው አውስቷል። ፑቲን ባለፈው ወር ታክቲካዊ የኒውክሌር መሳሪያዎችን ወደ ቤላሩስ እንልካለን ሲሉ ማስታወቃቸው ነቀፋ እንዳስከተለ የሚታወስ ነው። ሁለቱ አጋር ሀገሮች የጋራ ወታደራዊ ልምምድ እንጂ ዩክሬንን ለመውረር የሚደረግ ዝግጅት አይደለም በማለት አጥብቀው ሲከራከሩ ከቆዩ በኋላ ሩሲያ ቤላሩስን ለወረራዋ መንደርደሪያ እንዳደረገቻት ይታወሳል። ይህ በዚህ እንዳለ ሩሲያ ባለፈው ሳምንት መጨረሻ በዩክሬን ሃርኪቭ እና ዛፖሮዥያ ክፍለ ግዛቶች ላይ የሚሳይል የሮኬትና የመድፍ ጥቃት ማድረሷን ትናንት የዩክሬን የጦር ኃይል አስታውቋል። የሰሜን ምዕራብ ዩክሬን ሃርኪቭ ክፍለ ሀገር አገረ ገዢው አሌክሳንደር ፕሮኩዲን ትናንት እሁድ በሰጡት ቃል የሩሲያ የጦር አውሮፕላኖች ሁለት መንደሮች ላይ ጥቃት ማድረሳቸውን ተናግረው፣ ሆኖም በጊዜው በሰው ላይ ስለደረሰ ጉዳት ሪፖርት እንደሌላቸው ለአሶሺየትድ ፕሬስ ገልጸዋል። የሄርዞን አገረ ገዢ በበኩላቸው ዩክሬን ባለፈው መስከረም ከሩሲያ ኃይሎች እጅ አስለቅቃ በተቆጣጠረቻት ኩፕኒስኪያ የተባለች ከተማ በሩሲያ መድፍ መደብደቧን ገልጸዋል። ድብደባው መቀጠሉን ትናንት የተናገሩት አገረ ገዢው የሩሲያ ኃይሎች መኖሪያ አካባቢዎች ላይ ሮኬት በመተኮስ ላይ መሆናቸውን አክለው እንደገለጹ ኤፒ ዘግቧል። በሌላ ዜና የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ በትናንቱ የኦርቶዶክስ ክርስትና የሆሳዕና በዓል ዕለት የደረሰውን የሩሲያ ጥቃት አውግዘውታል። ዘለንስኪ በዕለታዊ የምሽት ንግግራቸው ሽብርተኛው መንግስት ሆሳዕናን የሚያከብረው በዚህ መልክ ነው ካሉ በኋላ ሩሲያ የባሰውን ከዓለም የምትገለልበትን ተግባር እየፈጸመች ነች ብለዋል። ታይዋን ቻይና ዛሬ ሰኞ ለሶስተኛ ተከታታይ ቀን ያካሄደችውን ወታደራዊ ልምምድ በቅርበት እየተከታተለች መሆኗን አስታወቀች። ታይዋን እንዳለችው ቻይና ባለፈው ቅዳሜ ለጀመረችው ወታደራዊ ልምምዷ ብዛት ያላቸው የጦር አውሮፕላኖችና 11 የጦር መርከቦች ወደ ታይዋን አቅጣጫ አሰማርታለች። የቻይና የጦር ኃይል ልምምዱን ታይዋንን ማጠርና በደሴቲቱ ያሉ ዋና ዋና ኢላማዎች ላይ የሚካሄዱ ጥቃቶች ላይ ያተኮረ ልምምድ መሆኑን የቻይና መንግስት ቴሌቪዥን ዘግቧል። ዛሬ የጃፓን የመከላከያ ሚኒስቴር በሰጠው መግለጫ ደግሞ የቻይና የአውሮፕላን ተሸካሚ መርከብ ትናንት እሁድ ኦኪናዋ ደሴት አቅራቢያ የአየር እንቅስቃሴ እንዳካሄደ አመልክቷል። ዩናይትድ ስቴትስ USS ሚሊየስ የተባለው ሚሳይል አውዳሚ መርከቧ በደቡብ ቻይና ባህር በሚገኙት ስፕራትሊ የተባሉት ደሴቶች አቅራቢያ ማለፉን ዛሬ ሰኞ አስታውቃለች። የታይዋን ፕሬዚደንት ሳይ ኢንግዌን የቻይናን የጦር ልምምድ አውግዘው ከቻይና በኩል አምባገነናዊ ተስፋፊነት አደጋ የተጋረጠባት ሀገራችን ከዩናይትድ ስቴትስና ከሌሎችም ዲሞክራሲያዊ ሀገሮች ጋር መስራቷን ትቀጥላለች ሲሉ አስታውቀዋል። በመጨረሻም ብዛት ያላቸው የአይሁድ እምነት ተከታዮች ኢየሩሳሌም የሚገኙ ለአይሁዶችም ለሙስሊሞች ቅዱስ የሆኑ ስፍራዎችን በእስራኤል ፖሊሶች ታጅበው ጎብኝተዋል። ጎብኚዎቹ በቅዱሳን ስፍራዎቹ ዙሪያ በእግራቸው እየተዘዋወሩ ፎቶግራፍም እያነሱ የጎበኙ ሲሆን አንዳንዶቹ ቅጽር ግቢው በር ላይ ሆነው ጸሎት ሲያደርሱ ታይተዋል። በቅርብ ዓመታት መሰል ጉብኝቶች የሚያደርጉ አማንያን ቁጥር እየጨመረ ሲሆን ይህም በብዙዎች ፍልስጤማውያን ዘንድ አንድ ቀን እስራኤል ስፍራውን ትቆጣጠረዋለች ወይም ትከፋፍለዋለች የሚል ጥርጣሬ አሳድሯል። የእስራኤል ባለስልጣናት በበኩላቸው የአይሁድ ሃይማኖት ምዕመናን ቅዱሳን ስፍራዎቹን መጎብኘት እንዲችሉ የሚፈቅደውን ነገር ግን በሙስሊማዊ አስተዳደር ስር በሚገኘው ስፍራ ገብተው መጸለይ የሚከለክለውን ለበርካታ ዓመታት የቆየ አሰራር ለመቀየር ፍላጎት የለንም ሲሉ አስታውቀዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅት ታየን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሰኞ ሚያዝያ 2 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት VOA Amharic ላይም በቀጥታ እየተላለፈ ይገኛል። አሁንም በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። መንግስት የአማራ ክልል ልዩ ኃይል አባላትን በልዩ ልዩ የጸጥታ ተቋማት በማስገባት መልሶ ለማደራጀት የያዘውን ፕሮግራም የተቃወመ ሰልፍ ዛሬ በደሴ ከተማ ተካሄደ። የአማራ ክልል በየአቅጣጫው የጸጥታ ስጋት ተጋርጦበታል ያሉት ሰልፈኞቹ የልዩ ኃይልን መዋቅር አፍርሶ የሰራዊቱን አባላት ወደ ልዩ ልዩ የጸጥታ ተቋማት የማስገባት ዳግም ለማደራጀት የታሰበው ውሳኔ ተገቢነት የለውም ሲሉ ዛሬ ባካሄዱት ተቃውሞ ሰልፍ አስታውቀዋል። በአብዛኛው የአማራ ክልል ዋና ዋና ከተሞች ባንኮችን ጨምሮ የመንግስት ስራና የግል ንግድ እንቅስቃሴዎች ለተገልጋዮች ዝግ ሆነው ውለዋል። አስተያየታቸውን ለአሜሪካ ድምጽ የሰጡ የከተማዋ ነዋሪዎች ሃይማኖታዊና ህዝባዊ በዓላትን ተንተርሶ በተደጋጋሚ እየተቀሰቀሱ ያሉ አለመረጋጋቶች እንዳሳሰባቸው የገለጹ ሲሆን ዛሬ በከተማው ሊካሄድ ቀጠሮ ተይዞለት የነበረው ሰልፍ ተሰርዟል። መስፍን አራጌ ተጨማሪ ዘገባ አለው።
በሁሉም ክልሎች የሚገኙ ልዩ ኃይሎችን መልሶ ማደራጀት በሚል በመንግስት ይፋ የሆነው ፕሮግራም በልዩ ልዩ የአማራ ክልል አካባቢዎች ተቃውሞ እንደገጠመው አስተያየታቸውን ለአሜሪካ ድምጽ የሰጡ ነዋሪዎች ይናገራሉ። የመልሶ ማደራጀት ውሳኔ ወቅቱን ያላገናዘበ ነው በሚል የሚቀርቡ ተቃውሞዎች በክልሉ ላይ ከልዩ ልዩ አቅጣጫዎች ስጋት ደቅኗል ያሏቸው ኃይሎች ትጥቅ መፍታታቸው አለመረጋገጡን፣ የአማራ ክልል ከሚዋሰኗቸው ክልሎች ጋር የይገባኛል ውዝግብ በሚነሳባቸው አካባቢዎች ነዋሪ የሆነው ህዝብ ለጸጥታው ማስተማመኛ አለማግኘቱንና በሚሊዮን የሚቆጠሩ የአማራ ብሔር ተፈናቃዮች ወደ ቀያቸው ገና ያልተመለሱ መሆናቸውን በአስረጅነት የሚጠቅሱ ናቸው። ዛሬ በደሴ ከተማ የመንግስት ውሳኔን የተቃወመ ህዝባዊ ሰልፍ የተካሄደ ሲሆን አንድ ስማቸውን ከመግለጽ የተቆጠበው አስተያየት ሰጪ በሰልፉ ላይ ተነሱ ያሏቸውን መሰረታዊ ሀሳቦች አብራርተዋል።
አማራ ተጨቁሟል፣ ተከቧል፣ ነጻነት ይፈልጋል። ታሰሩ የአማራ አመራሮች አሉ፣ የፋኖ አመራሮች፣ የህዝባዊ ኃይሎች አመራሮች አሉ። እነሱ ነጻ የሆኑ ነው። ጠባቂያችን ልዩ ኃይል ነው። አሁን የአማራ ህዝብ እንደ ህዝብ፣ ክልሉም እንደ ክልል ተከቧል። አደገኛ ሁኔታ ላይ ሆኖ ልዩ ኃይል ህዝቡን ጠባቂ እስከሆነ ድረስ ትጥቁ መፍታት የለበትም ነው የሚለው የተላለፈው።
በሰልፉ ላይ ስለተሳተፉ ሰዎች ስብጥርም ሲናገሩ
ህዝቡ በብዛት በቃ ከትንሽ እስከ ትልቅ ከሴትም ከወንድም ምንም የቀረ የለም የሚያስብል ነው። ህዝቡ በጣም ነው የወጣው። ሁሉም ሰው በኦርቶዶክስም በሙስሊም በጾመኛ እንትናቸውን ይወጡታ የእስልምና እምነት ተከታዮችም ወጥተዋል፣ የኦርቶዶክስም ተከታይ ወጥተዋል።
ከቀናት በፊት የክልሉ መንግስት ባወጣው መግለጫ ልዩ ኃይሎችን መልሶ ማደራጀት ሲል የጠራው እንቅስቃሴ የኢትዮጵያን ህልውና የሚያበረታ የመከላከያ ሰራዊትን የሚያጠናክር የህዝቦችን የጋራ ሰላም የሚያረጋግጥ በሁሉም ክልሎች አመራሮች ታምኖበት የተገባበት ስራ እንደሆነ አብራርቷል። ይሁን እንጂ መንገድ ከመዝጋት ጀምሮ የተቃውሞ እንቅስቃሴዎች በጎንደር፣ ባህር ዳር፣ ወልዲያ፣ ደሴ፣ ደብረ ብርሃንና ሌሎች የተለያዩ አካባቢዎች በመካሄድ ላይ ናቸው። ለቪኦኤ የተናገሩ አንድ የቆቦ ከተማ ነዋሪ በመንግስት የሚተገበረው የክልሉን ልዩ ኃይል ትጥቅ የማስፈታት እንቅስቃሴ ወቅቱን ያልጠበቀና ክልሉ ያለበትን የጸጥታ ስጋት ያላገናዘበ ነው በማለት የተቃውሟቸውን ምክንያት አስረድተዋል።
ሀገር ውስጥ ያለው ችግር ያፈጻጸው ችግር ነው። ከላይ በምን የምንሰማው በጣም መልካም ነገር ነው። ልዩ ኃይል የሚባል ወደ አንድ ኳስ መግባት ምንም ችግር የለውም። ግን ማን ነው እያስፈታ ያለሽ የሚለው ነው አሁን እኮ እያወዛገበ ያለ።
የፕሪቶሪያውን የሰላም ስምምነት ተግባራዊነት የሚከታተለው የሚቆጣጠረውና የሚያረጋግጠው የአፍሪካ ህብረት ቡድን ወኪል ብር በሌላ በኩል ከሁለት ወራት በፊት የፕሪቶሪያውን የሰላም ስምምነት ተግባራዊነት የሚከታተለው የሚቆጣጠረውና የሚያረጋግጠው የአፍሪካ ህብረት ቡድን ወኪል ብርጋዲየር ጄኔራል አድዋ ሉብካን ፒተር ከመቀሌ 30 ኪሎ ሜትር ርቀት በመትገኘው አጉላ አካባቢ የትግራይ ኃይሎች ለኢትዮጵያ መከላከያ ሰራዊት የከባድ ጦር መሳሪያ ማስረከብ መጀመራቸውንና ርክክቡንም ተመልክቻለሁ ማለታቸውን ተክሰን ዘገባ አስደምጠን ነበር። አማራ ክልል ልዩ ልዩ አካባቢዎች የተከሰቀሰውን ተቃውሞ ተከትሎ የመንግስት ስራና የንግድ እንቅስቃሴዎች መቆማቸውን ከደሴ፣ ደብረ ብርሃንና ቆቦ ከተሞች የደረሰ መረጃዎች ያስረዳሉ። የደሴ ከተማ ነዋሪው ይሄን ነበር ያሉት።
ከተማ በቃ ኦልሙስ ከእንቅስቃሴና ከእያንዳንዱ የንግድም የስራ እንቅስቃሴ ውጭ ሆናለች። ግን ተዘግቷል፣ ሙሉ ለሙሉ ምንም እንቅስቃሴ የለም። የትራንስፖርት ሲስተሙ ተቋርጧል። ፕላስ እነዚህ አገልግሎት ሰጪ ባንክ፣ ሌሎች ድርጅቶች ምናምን ተዘግቷል። ምንም እንቅስቃሴ የለም። ንግድም እንደሚታየው ሁሉም ንግድ ቤቶች ተዘግተዋል፣ ሆቴሎችም ጭምር ተዘግተዋል። በቃ አሁን ምንም እንቅስቃሴ የለም።
የደሴ ከተማ አስተዳደር የጸጥታ ኮማንድ ፖስት ዛሬ በከተማዋ የጸጥታና የአለመረጋጋት ችግሮች ተፈጥረው እንደነበር ጠቅሶ ማምሻውን ባወጣው ባለ 12 ነጥብ መግለጫ ጸጥታው ወደ ነበረበት እስኪመለስ ድረስ ላልተወሰኑ ቀናቶች ማንኛውም መጠጥና ጭፈራ ቤት ከምሽቱ 2 ሰዓት በኋላ አገልግሎት እንዳይሰጥ ክልከላ ጥሏል። አድማ መቀስቀስ ማስተባበርና መደበኛ ስራ ማስተጓጎልን ኮማንድ ፖስቱ የከለከለ ሲሆን ያለ መንግስት ፈቃድ ስብሰባዎችን ማድረግና ወታደራዊ ስልጠና መስጠት እንደማይቻል አሳስቧል። በተመሳሳይ በሰሜን ወሎ ዞን ቆቦ ከተማ ትላንት ተኩስ የተሰማ ሲሆን ዛሬም የመንግስት ስራ ሳምንታዊ የገበያ ውሎና የንግድ ልውውጥ እንደቆመ አንድ አስተያየት ሰጪ ተናግረዋል።
አብዛኛውን እንግዲህ ከእጅ ወደ አፍ የሆነ ኑሮ የሚኖረው
ህብረተሰብ የሚመገብበት ቦታ ተዘግቷል እና አንዳንድ ብዙ ሰው እንግዲህ ቀን ስራ ላይ የሚተዳደር ነው። ባለችው ገንዘብ እንኳን ገዝቶ መብላት አልቻለም። ዘይት የሚፈልጉ ብዙ እናቶች እየተሯሯጡ እየፈለጉ ነው። በየቤቱ ማግኘት አልቻለም እና ከሰው በጣም እያማረረ ነው። ተረግመን ነው እዚህ መኖር አይገባንም፣ እየረገመ ነው ሰው።
አስተያየት ሰጪው ህዝባዊና ሃይማኖታዊ በዓላትን ተንተርሰው የሚፈጠሩ የጸጥታ ችግሮች ለነዋሪው ጥያቄ ሆኖበታል ነው የሚሉት።
ዛሬ ቆቦ ከተማ ላይ የገበያ ቀን ነው። የበዓል የመጨረሻው ገበያ ነው።
ለእርድም የሚሆኑ እንስሳትን ለመግዛት ሴቶችም ዶሮ ምናምን እንግዲህ ፋሲካ በዓል ነው መጪው። ለሱ የሚሆን ዝግጅት ለማድረግ በጣም እሱን ሁሉ ረስቶታል ማለት ይችላል። በጣም ስትረስ ውስጥ ገብቷል። እውነት ተስፋ የመቁረጥ ስሜት ነው ሰው ላይ የማነበው። እናቴንም ሳይ ሌሎችንም ሳይ
የደሴው አስተያየት ሰጭም ይህንኑ በማጠናከር ህዝቡ በዓልን በተረጋጋ ስሜት ማክበር እየናፈቀ ነው ብለዋል።
በኦርቶዶክስ ተዋህዶም መጨረሻው ሳምንት ላይ ነው፣ ሰሞነ ህማማት ላይ ነው ያለ ነው። የሙስሊሞችም ያው ግማሹን ጾማቸውን ጨርሰው ወደ ሁለተኛው ግማሽ እየተሻገሩ ነው። ብዙ ነገሮች ይታሰባሉ እንደ እምነት ግን በንጹህ ልቦናቸው ያንን ነገር ማድረግ እንዳይችሉ ነው የተደረጉት። ስለዚህ በከፍተኛ የሆነ የስነ ልቦና ጭንቀት ያሳድርባቸዋል።
ተቃውሞ ከተደረገባቸው ከተሞች የመንግስት አካላት አመራሮችን ለማግኘት ያደረግነው ጥረት ለጊዜው ባይሳካም ትላንት በጉዳዩ ላይ መግለጫ የሰጡት የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ በአፈጻጸም ላይ ታይቷል ባሉት ክፍተትና በፕሮፓጋንዳ የተነሳ በአንዳንድ ከተሞች የሰላማዊ ሰልፍ እንቅስቃሴዎች፣ የአድማ ጥሪ እንዲሁም የሰዎችና የተሽከርካሪዎች እንቅስቃሴን የመገደ አዝማሚያዎች እየታዩ መሆናቸውን አምነዋል። ርዕሰ መስተዳደሩ የአፈጻጸም ክፍተት በማለት የገለጹት ችግር በምን ምክንያትና በማን አማካይነት እንደተፈጠረ ግን ያሉት ነገር የለም። ጠቅላይ ሚኒስትር አብይ አህመድ ትላንት ባወጡት መግለጫ የአንዱ ክልል ልዩ ኃይል አሁን ትጥቅ ይፍታ፣ የሌላ ክልል ግን ይቆይ የሚል ውሳኔ እንደሌለ ጠቅሰዋል። ይህ ውሳኔ ለኢትዮጵያ ህብረ ብሔራዊ አንድነትና ለህዝቡ ሰላም ሲባል ዋጋ ተከፍሎም ቢሆን ተግባራዊ ይደረጋል ብለዋል። ጠቅላይ ሚኒስትሩ ሳይገባቸው የሚቃወሙ ሞትን ለማስረዳትና ለማሳመን ጥረት ይደረጋል ሲሉም አክለዋል። ሆን ብለው የአፍራሽነት ሚና በሚጫወቱት ላይ ደግሞ ተገቢው የህግ ማስከበር እርምጃ ይወሰዳል፣ ለዚህም በቂ ዝግጅት ተደርጓል በማለት አስጠንቅቀዋል። ይህ በእንዲህ እንዳለ በአጣዬና በዙሪያ አካባቢዎች ከትላንት ጀምሮ የከባድ መሳሪያ ተኩስ ድምጾች እንደሚሰሙ ለአሜሪካ ድምፅ አስተያየታቸውን የሰጡ አንድ ግለሰብ ተናግረዋል።
ወደ አላላና ከኛ ወደ ሰንበቴ መንገድ ወደዛ ነው በርቀት መትረየስ ምናምን የሚሰማ አሁንም አልበረደም። ማን ከማን እንደሆነ ለማወቅ አልቻልንም። ምን መሀል ላይ ስለሆነ ያለ ነው። በተደጋጋሚ በደልና ጦርነት የገጠመው ስለሆነ አዛውንቱም፣ ሴቱና ህጻናቱ፣ ሌላውም ዝም ብሎ ወደ ላይ የሸሸ ነው። ወደ ፈረድ ውሃ ሌመምና ይምሎ ደርግቢ ወደ ላይ በቃ ዝም ብሎ በእግሩ ወጣ ህዝቡ።
ሌላው የአካባቢው ነዋሪ ችግሩ ተባብሶ እንደቀጠለ ነው ያስረዱት።
በጣም ከባድ ነው። ከጠዋት 12 ሰዓት የተጀመረ ነው። ወደ አርሶ አደሩም ይተኩሳሉ። መንግስት በአፋጣኝ ውሳኔ ካልወሰነ ያው እልቂቱ እየቀጠለ ነው የሚሄደው ማለት ነው።
በዚህ ጉዳይ የአጣዬ ከተማ አስተዳደርም ሆነ የሰሜን ሸዋ አመራሮችን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። እንደተሳካ ምላሻቸውን ይዘን እንመለሳለን። እንመለሳለን። የተቃውሞ ሰልፍ የተደረገበት ሌላዋ ከተማ ጎንደር ዛሬን በአንጻራዊ ሰላም ውስጥ ብትሆንም በልዩ ልዩ ቦታዎች ግዳጅ ላይ የቆዩ የክልሉ ልዩ ኃይሎች ወደ ከተማዋ በብዛት መግባታቸውን ተከትሎ አልፎ አልፎ የተኩስ ድምጾች እንደሚሰሙ በስልክ ያነጋገርናቸው ነዋሪዎች ገልጸውልናል። በሌላ በኩል ደብረ ብርሃን አካባቢ መንገድ በመዘጋቱ ወደ አዲስ አበባም ሆነ ከአዲስ አበባ ወደ ወሎና ሌሎች አካባቢዎች የሚደረጉ እንቅስቃሴዎች ከትላንት ጀምሮ መቋረጣቸውን የዓይን እማኞች ገልጸዋል። በደሴ ከተማ ዛሬ ሊካሄድ ቀን ተቆርጦለት የነበረው የጎዳና ላይ አፍጥር መርሃ ግብርም ሳይካሄድ ቀርቷል። ለአሜሪካ ድምጽ ከአማራ ክልል የተለያዩ አካባቢዎች ለተጠናቀረው ዘገባ መስፍን አራጌ ነኝ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በባህር ዳር ከተማ በተለምዶ አባይ ማዶ ተብሎ በሚጠራው አካባቢ ትላንት ምሽት በአንድ የምግብና መጠጥ መሸጫ የንግድ ተቋም ላይ በደረሰ የቦምብ ፍንዳታ የሶስት ሰዎች ሕይወት ማለፉንና ወደ 10 የሚደርሱ ሰዎች መቁሰላቸውን በአካባቢው የሚገኘው የአዲስ ዓለም የመጀመሪያ ደረጃ ሆስፒታል ተወካይ ሜዲካል ዳይሬክተር አስታወቁ። ስለ ጥቃቱ ተጨማሪ መረጃ ከፖሊስ ለማግኘት ያደረግነው ጥረት አልተሳካም። አስቴር ምስጋናው ተጨማሪ አላት።
ትላንት ሚያዝያ 1 ቀን 2015 ዓ.ም ከምሽቱ 1 ሰዓት ከ40 ገደማ በባህር ዳር ከተማ በተለምዶ አባይ ማዶ ተብሎ በሚጠራው አካባቢ ወደ ዲያስፖራ በሚወስደው የአስፋልት መንገድ መታጠፊያ ላይ በሚገኝ የምግብና የመጠጥ መሸጫ የንግድ ተቋም ላይ ነው የቦምብ ፍንዳታው የደረሰው። በፍንዳታው የሶስት ሰዎች ሕይወት ማለፉንና ወደ 10 የሚደርሱ ሰዎች መቁሰላቸውን ፍንዳታው ከተከሰተበት የንግድ ተቋም በቅርብ ርቀት ላይ የሚገኘው የአዲስ ዓለም የመጀመሪያ ሆስፒታል ሜዲካል ዳይሬክተር ተወካይ ዶክተር ምትኩ ተገኝ ዛሬ ለአሜሪካ ድምጽ አረጋግጠዋል።
በትናንትናው ዕለት በደረሰ የቦምብ ፍንዳታ ወደ ሆስፒታላችን ወደ 15 የሚሆኑ ታካሚዎች መጥተዋል። እንግዲህ ከዚያ ውስጥ ሶስት የሞቱ ነበሩ እንደደረሱ የሞቱት። ከዚያ ውጪ ደግሞ ሁለቱ ታክመው ወደ ቤታቸው ተመልሰዋል። አንደኛው ሪፈር ተጽፎለታል ወደ ፈለገ ሕይወት ሆስፒታል ማለት ነው። ሌሎቹ ግን እዚህ ውስጥ ገብተው ከኛ ሆስፒታል ማለት ነው ሕክምና እየተደረገላቸው ነው የሚገኙት ማለት ነው።
ስንት ናቸው ማለት ነው?
9 ማለት ነው።
ይሄ ሆስፒታል ቅርብ ነው ለፍንዳታው እና ሁሉም ናቸው ወደዚህ የመጡት ጉዳት የደረሰባቸው?
እንግዲህ በሰዓቱም ከምሽቱ 2 ሰዓት አካባቢ ላይ ነው አደጋው የደረሰው። ሁሉም መምጣታቸውን እኛ እንግዲህ እርግጠኞች አይደለንም። በቦታው ላይም ስላልነበረ እዚህ ሕክምና ቦታ ላይ የመጡት ብቻ ነው የምናው።
የከፋ ጉዳት የደረሰባቸው ሰዎች አሉ?
የከፋ ጉዳት የደረሰባቸው አሉ፣ ግን ያኔ ያለ እፉ የሚሰጥ አይደለም። ይሆን ያሉ ሁሉ ህክምና ላይ ነው ያሉት። ኦፕሬሽን የተሰራላቸው አሉ፣ አሁንም እየታዩ እንደዚህ የሚገቡም ይኖራሉ፣ ኦፕሬሽን የሚያስፈልጋቸው ማለት ነው።
በአዲስ ዓለም የመጀመሪያ ሆስፒታል የፋርማሲ ባለሙያ እንደሆኑ የገለጹት አቶ ዳኘው መስትላን ከፍንዳታው በኋላ በርካታ ቁስለኞች ወደ ሆስፒታል ሲገቡ መመልከታቸውን ገልጸው የሟቾች ቁጥር ከተገለጸው በላይ ሊሆን እንደሚችል ተናግረዋል።
ከኛ ጋር ወዲያው የተጎዱ ሲገቡ እንደገቡ ሶስት ሰው አርፈዋል። አብዛኛው ወደዚህ ነው የመጡት፣ ከዚህ ከኛ ከአዲስ ዓለም ሆስፒታል። ከዚያ ደግሞ ወደ ተለያየ ሆስፒታሎች ሪፈር ተብለዋል። ውታ ሲፈነዳ ወጣው ስናይ ብዙ ነው፣ በጣም የተጠለቀለቀ እንትን ነው።
ሚሚ ግሮሰሪ በተባለው የምግብና የመጠጥ መሸጫ የንግድ ተቋም ቦምቡ ሲፈነዳ በስፍራው ነበርኩ የሚሉ ስማቸው እንዳይጠቀስ የጠየቁን የዓይን እማኝ ሁለት ሰዎች ወዲያውኑ መሞታቸውን እንደተመለከቱና ወዲያውም የጸጥታ አካላት አካባቢውን ሲቆጣጠሩት ማየታቸውን ጠቅሰዋል። ዛሬ ጠዋት ተጨማሪ መረጃ ለማግኘት ወደ አካባቢው እንደሄዱና በቅርብ ያሉ ሰዎችን ጠይቀው ባገኙት መረጃ ሁለት ተጨማሪ ሰዎች በፍንዳታው መሞታቸውን፣ የሟቾች አጠቃላይ ቁጥርም 4 መድረሱን መስማታቸውን እኚህ የዓይን እማኝ አክለው ገልጸውልናል።
ለሁለት ሀያ ጉዳይ ነው እንደፈነዳ ወጣነ። ከዚያ ስናይ ሁለት ሰው ወድቋል። ሌላም ዘዎችም ለራሱ ነፍስን አውጭ ያለ ሌላውም ህዝብ የሚጠጣውም ከዛ በኋላ እነሱን ልክ በመጡ ልዩ ኃይልና ፖሊስ መጥተው እነሱን አነሷቸው እና ከዛ ውጭ ያው እኛን በተኑ ነው ወደ ቤት ግቡ ተባልነ ገባ ነው።
ቦታው የት አካባቢ ነው ቦምብ የወደቀበት ቦታ ምንድን ነው?
ዳስኮራ መገንጠያ።
ምንድን ነው የንግድ ተቋም ነው
አይደለም? ጃምቦ ቤት ነው።
ቦምቡን የጣለው አካል ማን ነው ይታወቃል?
ማን እንደሆነ አይታወቅም። ልክ በቃ ፈነዳ። ከዛ እነሱም ራሱ አላወቁትም። ከዛ አካባቢ ያለ ሰው ማለት ነው። የትኛው አካል ከየትኛው አካል ይጣለው፣ የመንግስት አካል ይጣለው፣ ግለሰብ ይጣለው፣ ምን ይሁን አይታወቅም። ሁለት ሰዎች ወድቆ አየነ። ከዛ እኛም ልዩ ኃይሉና ፖሊስ ይመጣብን ውጡ ውጡ አሉና ወይ በየቤት ግባ ሲሉና በየቤታችን ገባ ነው። ጧት ደግሞ ስንጠይቃቸው ጧት እንዴት ነው ምናምን ብለን ስንጠይቃቸው እነሱ ያ የተጣለበት አካባቢ ሴት ወይቱም ቁስለኛ ናት መሰል ወደ አክም ቤት ሄደች። እነዛም ጎረቤት ያሉት ስንጠይቃቸው አራት ሰው ሙቷል፣ ሌሎቹ ግን ቁስለኛ ናቸው ምናምን ያሉ እና ሁሉም ቤቱን ዘጋግቶ ዝም ብሎ ቆሞ ነበር።
እናንተ ወዲያውኑ ነው የወጣችሁ?
አዎ፣ እንደልክ እንደፈነዳ ይወጣል።
እዛው ቤት ነው የነበረ?
አዎ።
በመጀመሪያ ድባቡን እንግዲህ እርሱ እዛ አካባቢ ነበሩና ድባቡ ምን ይመስል ነበር?
ድባቡ እስከዛ ድረስ ሰላም ነበር። ከዛ ከፈነዳ በኋላ ግን ያው ረብሻውም ሰውም እየተበተበተነ ሁለት ሰው ነው ወድቀው ያየነ እና ከዛ ውጭ ያየነው ነገር ልዩ ኃይሎችም ፖሊስም መጣ። ከዛ አረጋጋው፣ እነሱን ማክም ቤት ይዞ ሄደ፣ ቁስለኞቹም ሌሎቹን ማነሳ። ከዛ በኋላ ላይ ያየነው
ማን እንዳደረሰውና ሌሎች ተጨማሪ መረጃዎችን ከፖሊስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፍንዳታው የተከሰተበትን ቦታ ሄጄ የተመለከትኩ ሲሆን ከመዝናኛ ስፍራነቱ ውጭ በአካባቢው ምንም አይነት ወታደራዊ እንቅስቃሴ የለም። በተጨማሪም በፍንዳታው ህይወታቸው ያለፈ በአካባቢው በሰላማዊ እንቅስቃሴ ላይ የነበሩ ወጣቶች መሆናቸውን እኚሁ ነዋሪ ገልጸውልኛል። መንግስት ሊተገብረው በተዘጋጀው የክልል ልዩ ኃይሎች ወደ ፌዴራል የጸጥታ ተቋማት መልሶ የማደራጀት ውሳኔ በአማራ ክልል በሁሉም አካባቢዎች ከፍተኛ ተቃውሞ እየገጠመው እንደሚገኝ ይታወቃል። ከትላንት ጀምሮ በባህር ዳር ከተማ እንደ ሆስፒታልና ባንክ ከመሳሰሉ አገልግሎት ሰጪ ተቋማት በቀር ሌሎች የንግድ ተቋማት ሙሉ በሙሉ ዝግ ሆነው መዋል ማደራቸውን ተመልክተናል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባ ስናልፍ ደግሞ የኢትዮ ንቃት ዩቲዩብ መገናኛ ብዙሃን መስራችና ባለቤት መስከረም አበራ ትላንት በፖሊስ ቁጥጥር ስር ዋለች። በተለያዩ የዩቲዩብ መገናኛ ብዙሃን ፖለቲካዊ ትንታኔዎችን በማቅረብ የምትታወቀው መስከረም አበራ ወደ 10 በሚጠጉ የፌዴራል ፖሊስ መለዮና ሲቪል በለበሱ የጸጥታ አካላት ትላንት ሚያዝያ 1 ምሽት ላይ ከመኖሪያ ቤቷ መያዟን ባለቤቷ አቶ ፍጹም ገብረ ሚካኤል ለአሜሪካ ድምጽ ገልጸዋል። ሁከትና ብጥብጥ በማስነሳት ወንጀል ተጠርጥራ ከዚህ ቀደም ሁለት ጊዜ ለእስር የተዳረገችው መስከረም ዛሬ ፍርድ ቤት አለማቅረቧን ጠበቃዋ ሰለሞን ገዛኸኝ ተናግረዋል። ባለፈው ሳምንት በቁጥጥር ስር የዋሉ ሌሎች የዩቲዩብ መገናኛ ብዙሃን ደግሞ 13 ቀን ቀጠሮ እንደተሰጠባቸው ገልጸዋል። ዝርዝሩን ኬኔዲ አባተ ተከታትሎታል።
ኢትዮ ንቃት በተሰኘው የዩቲዩብ ገጿ እንዲሁም በሌሎች የዩቲዩብ መገናኛ ብዙሃን አማራጮች ፖለቲካዊ ትንታኔዎችን በመስጠት የምትታወቀው መስከረም አበራ ትናንት ሚያዝያ 1 2015 ዓ.ም አመሻሽ ላይ ከመኖሪያ ቤቷ በፖሊስ መያዟን ለአሜሪካ ድምጽ ያብራሩት ባለቤቷ አቶ ፍጹም ገብረ ሚካኤል ፖሊስ ቤታቸውን ከበረበረ በኋላ ወደ ጣቢያ ይዟት እንደሄደ ተናግረዋል።
ትናንትና ነው 12 ሰዓት ላይ መኖሪያ ቤታችን የመጡት የፌዴራል ፖሊስ አባላት ናቸው። በቁጥር ወደ 10 አካባቢ ይሆናሉ። ሲቪሎችም አሉ እና በራን ቆሙን ብርበራ እናደርጋለን አሉ። በቃ ብርበራ እናደርጋለን ከፌዴራል ፖሊስ አባላት ነን አሉ። በምንድን ነው ከፍርድ ቤት ለብርበራ ወረቀት ይዛችኋል እንዲያልን? አይ አልያዝንም አሉ። ከዚህ በፊት ወረቀት አይታችሁ ታውቃላችሁ? አዎ፣ ወረቀት አሳይተው ነው የሚበረበረው። ቀኑም ደግሞ እሁድ ነው ቀን እዚህ እንዴት ነው ምናምን አለን። አይ በቃ የወቅታዊ ጉዳይም ነው፣ ስለዚህ ቶሎ እንትን ብርበራ ተባበሩን አሉ። ከዛ ወደ አንድ ሰዓት የሚሆን ጊዜ በረበሩ ቤት ውስጥ ያለውን ነገር እና ያገኙት የሶስት ወረቀት ነው የነጽፍበትን ሶስት ወረቀት እና የሞባይሏን ነው ሳምሰንግ ሞባይል። እሱን ይዘው ሲጨርሱ ደግሞ በቃ ለጥያቄ እንፈልጋታለን ይዘናት እንሄዳለን አሉን። ከዛ ወዴት ነው የምትወስዷት? አሁን አንድ ሰዓት ተኩል ነው አልኩኝ። ፌዴራል ፖሊስ ወንጀል ምርመራ ነው የምንወስደው ታውቃለህ፣ ያው በፊት የምታውቁበት ቦታ ነው፣ ነገ መምጣት ነው እና መጨረሻ የት እንደምትወስዳት አድራሻው ማወቅ አለብኝ፣ ስለዚህ መሄድ አለብኝ ወይ ካልሆነ በራይድ ይከተላቸዋለሁ ምናምን አልኩ። አይ በራይድ አትከተልም አሉ፣ መጥሪያም ደብዳቤ ማለምባ፣ ስለዚህ ምብሮ መውሰድ አልፎል አድ ትንሽ አርጊው ካደረግም በኋላ በቃ አሉና በእነሱ መኪና አብረን ሄድን። ሶስተኛ ፖሊስ ጣቢያ ሀንቻው ፖሊስ ከዛ ደረስን። ይኸውና የወደ እነሱ የምናስረክባት ነው የእነሱ ጉዳይ ነው ብለው ገባች። እኔም ከዛ ተመለስ።
ዛሬ ጠዋት ደግሞ በቢሮዋ ብርበራ እንደተደረገም ተናግረዋል።
ጠዋት ላይ ዛሬ ሄጄ ነበር ቁርስና ምሳ እንግዲህ ብርበራ ደግሞ ተብሎ ዛሬ ስቱዲዮ ተሄደ። ወደ አራስፋት አካባቢ ካሜራዎች ምን እየተከራየች ነው መሰረው ግን ቪዲዮ ባክግራውንድ ምናምን ወተርቤዛ ወንበር ምናምን የተወሰነ ቤት ተከራይተን እሱን እያለ አሬንጅ አድርጋለች። ያን ገቡ ወደ አንድ ሰዓት አካባቢ አዩ። ምንም ነገር ያገኙት ነገር የለም። ቃል ጉባኤ ተፈራርሞ ሶስት ምስክር ያለበት ብርበራው ተከናውኖ ቢሮ ቃል ጉባኤ ተፈራርሞ ይዘው ሄዱ።
መስከረም ዛሬ ፍርድ ቤት እንዳልቀረበች የገለጹት ጠበቃዋ ሰለሞን ገዛኸኝ ባለፈው ሳምንት በቁጥጥር ስር የዋሉት የአማራ ሚዲያ ማዕከል፣ ነገር ወልቃይትና የኔታ ቲዩብ የተባሉ የተለያዩ የዩቲዩብ መገናኛ ብዙሃን አዘጋጆች ደግሞ ፍርድ ቤት ቀርበው የ13 ቀን ቀጠሮ እንደተሰጠባቸው ገልጸዋል።
አናግሬት ነው ወጣው ጠብቀን እኔና ሄኖክ ያው አላቀረቧትም። ቤቷም ተፈትሿል። ዛሬ ሄዳ ነበር ቢሮዋ። ከቢሮዋ ተመልሳ ገብታለች። በዛ ፍርድ ቤት ውስጥ ገብቻ አናግሬያታለሁ። ከሰዓት 8 ሰዓት
ባለፈው ሳምንት የተያዙትስ የተለያዩ ዩቲዩብ ሚዲያ አዘጋጆች እነ አባይ ዘውዱ፣ አሰፋ አዳን እና ገነት አስማማው እነሱስ ፍርድ ቤት ቀርበዋል?
እነሱ ብቻቸው ነው የቀረቡት። እኛም ሳንሰማ ሳንል ነው ብቻቸውን ቀርበው 13 ቀን ቀጠሮ የተሰጠባቸው እነ አባይ እና እነ አሁን ያልካቸው እኛ አልቀረብንላቸውም። ብቻቸውን ነበር የቀረቡት። 13 ቀን ተሰጥቶባቸዋል። የሚቀጥለው ግን ይቀርባል።
እንዲያው እየተጠረጠሩበት ወንጀልስ ምን የሚል ነው?
አንድ አይነት ነው። እውቀትና ፍትህ ያው ነው። ይሄ በወጣት ማድረግ አንድ አይነት ነው። ምንም ለውጥ የለውም። ዞሮ ዞሮ ለሰላም ተቀጥረዋል። የዛኔ እንቀርባለን።
ሁከትና ብጥብጥ መቀስቀስ በሚል ተመሳሳይ ወንጀል ተጠርጥራ ከዚህ ቀደም በሁለት የተለያዩ ጊዜያት በፖሊስ ቁጥጥር ስር የዋለችው መስከረም አበራ በሁለቱም ጊዜያት ለሳምንታት ከታሰረች በኋላ በገንዘብ ዋስ መለቀቋ ይታወቃል። በሌላ በኩል የአማራ ሚዲያ ማዕከል የተባለ የዩቲዩብ መገናኛ ብዙሃን አዘጋጅ አባይ ዘውዱ፣ ነገረ ወልቃይት የተባለ የዩቲዩብ ሚዲያ አዘጋጅና የኮተቤ ሜትሮፖሊታን ዩኒቨርሲቲ መምህር ዶክተር አሰፋ አዳነ እንዲሁም የኔታ ቲዩብ የተባለ የዩቲዩብ አዘጋጅ ገነት አስማማው ባለፈው ሳምንት ነበር ከቢሮአቸው በፖሊስ የተወሰዱት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በተከታይ ዘገባ ደግሞ ወደ ትግራይ ክልል እናልፋለን። በሰሜን ኢትዮጵያ ጦርነት ምክንያት የአማራና ትግራይ ክልል ከሚወዛገቡበትና ከጦርነቱ በፊት በትግራይ ክልል ስር ሆኖ ምዕራብ ትግራይ የሚል መጠሪያ ከተሰጠው አካባቢ ተፈናቅለው በመቀለ ከተማ የሚገኙ ተፈናቃዮች በቂ ሰብአዊ እርዳታ በጊዜው እየደረሳቸው እንዳልሆነ በመጥቀስ በአፋጣኝ ወደ መኖሪያ ቀያቸው ለመመለስ እንደሚሹ አመለከቱ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተፈናቃዮቹ የተጠለሉበትን ማዕከል የጎበኙ ሲሆን በፍጥነት ወደ ቀያቸው ለመመለስ በመስራት ላይ እንደሚገኙ አስታውቋል። ሙልጌታ አጽብሃ ዝርዝር አለው።
በመቀለ ከተማ 70 ካሬ ተብሎ በሚታወቅ አካባቢ ከሚገኙ ተፈናቃዮች አንዷ የሆኑት ወይዘሮ ማሚት ሙሉ አለም ከቃፍታ ሑመራ ወረዳ በአኸር አካባቢ ተፈናቅለው የመጡ ናቸው። በጦርነቱ የተነሳ ከቀያቸው ሲፈናቀሉ በለበሱት ልብስ ብቻ መውጣታቸውን ያወሱት ወይዘሮ ማሚት በአሁኑ ጊዜ በመጠለያ ማዕከሉ በሚገኙ ጎረቤቶቻቸውን እየታገዙ በመኖር ላይ እንዳሉ ይናገራሉ።
ከባህከር ከመጣሁ እስከዚህ ከዚህማ በጣም ችግር አለ፣ በጣም ጸገም አለ። ከቤታችን ስንኖረን ከባህከር ግን ሰርተን ስለምንበላ በጣም ደህና ነው የነበርን። በእርሻችን አድርገን ከፍት ነበረን። እንስሳ ደግሞ ብዙ ስለነበረን በእንስሳችን ትክክል አድርገን እንበላ ነበርን። አሁን ግን እዚህ በጣም ችግር እያጋጠመን ነው። እርዳታም ከአራት ወር ምናምን ነው የሚመጣን እንጂ ወርወር ቢመጣ ጥሩ ነበረ። ወርወር አይመጣንም። ከአራት ወር ከአምስት ወር ኧረ አንድ አመትስ እስከ ሰባት ወር ከሰባት ወር የመጣናለ።
ከአባትና እናቱ እንዲሁም ከአራት ወንድሞቹ ጋር በመጠለያ ካምፕ እንደሚኖር የገለጸው ጽሩይ ገብረ ማርያም በበኩሉም ለተፈናቃዮቹ እየደረሰ ያለው እርዳታ አነስተኛ መሆኑ ይናገራል።
ከባድ ነው እዚህ ለመኖር ማለት ያው ከነበረ አኳያ እዛ የነበረውም ሰርተን ነው የምንበላው የነበር ነው። እርሻ አለን እዛ አንዳንድ ነገር ነበር፣ ግን ሁሉ ትተነው እንጣ ነው በቃ በአራት ወር ምናምን የምናገኘው እና ከባድ ነው እዚህ ያው የአንድ ወር ነው የምንሰጠው። ከዛ የሶስት ወሩን እንዴት እንደሚያልፈው ሰው አስበው ቀላል አይደለም ማለፍ ይህን ማለት ነው። እና ከባድ ነው፣ ሁሉ ሰው ወደዛ መመለስ ነው የሚፈልጉ። ይሄ እርዳታ በእርዳታ መኖር አይቻልም ሲጀመር። ከሰው እነሱ ከሰጡ ትኖራለህ፣ ካልሰጡ ደግሞ ትሞታለህ። ይህን የሚባል ነገር ብዙ ከባድ ነው። አሁን መመለስ አለብን ወደ ሀገራችን። ያው አንድ ክረምት ሰርተን ነው የምንመልሰው ሁሉን ነገርና ወደዛ ብንመለስ ይሻላል ብዬ ነው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከሌሎች የክልሉ አመራሮች ጋር ተፈናቃዮቹ የተጠለሉበትን ማዕከል የጎበኙ ሲሆን ያሉበትን ተጨባጭ ሁኔታ ተመልክተዋል። ከተፈናቃዮቹ ጋርም አጭር ውይይት አድርገዋል። ተፈናቃዮች ወደ ቀያቸው ለመመለስ በተደጋጋሚ ላነሱት ጥያቄ አቶ ጌታቸው በሰጡት ምላሽ ጊዜያዊ አስተዳደራቸው የቅድሚያ ትኩረት ሰጥቶ የሚሰራበት ጉዳይ እንደሆነ አስታውቀዋል።
ሽግሩውን ክፍታህ ዋና መፍትሄ ግን ከምትዘልኩሞ ቀልጥፋና መረበት ካመምላስ መሆኑ
መፈታት የሚችል ችግር መፈታት አለበት። ዋናው መፍትሄ ግን እንደገለጻችሁት ወደ የቀያችሁ መመለሱ እንደሆነ በሚገባ እንረዳለን። ለዚህም የጀመርነውን እንቅስቃሴ አጠናክረን እንቀጥላለን። ከዚያ በፊት ምን እናድርግ እንዴት እናድርግ የሚለውን ከእናንተ ጋር እንወያያለን። ሊሰበሰብ የሚችለው እርዳታ ሁሉ ቢሰበሰብ ኑሯችሁን ሊለውጠው አይችልም። ወደ የቀያችሁ አምርታችሁ ቤተሰቦቻችሁንና ወገኖቻችሁን ለማገዝ የምትችሉበትን እድል መልሳችሁ ማግኘትን የመሰለ ነገር የለም። በመሆኑም ሁላችሁም ወደ የቀያችሁ የምትመለሱበት ሁኔታ እንዲመቻች ነው ጥረት የምናደርገው። ሩቅ በማይባል ጊዜ እንፈጽመዋለን የሚል እምነት አለኝ።
ከ12,000 በላይ ተፈናቃዮች በተጠለሉበት በዚህ ማዕከል ያገኘናቸው አቶ ደበስ ገብረስላሴ የተባሉ ሌላ ተፈናቃይ ግን ድጋፍ ያለማግኘታቸው ችግራቸውን ማባባሱን ይናገራሉ።
ካብቲ መረቦቶ ተፈናቂሉ እጁን ትዘለዎ ተስፋ ታይቶ ዋና ነገር ናብ መረቦቶ ክምለስ በዓል ተስፋ እዩ።
ይህ ከቀየው የተፈናቀለ ህዝብ አሁን ያለው ተስፋ ወደ ቀየው መመለስ ነው። ቀዳሚው ጉዳይ ይህ ነው። ነገር ግን እዚህ እስካለ ድረስ ደግሞ ሰብአዊ ረድኤት የሚያስፈልገው ቢሆንም በሰዓቱ ያለማግኘት ችግር እየገጠመው ነው።
ተፈናቃዮቹ በመጠለያ ማዕከሉ እስከ ቆዩ ድረስ ወደ ክልሉ የሚገባ እርዳታ በስርዓቱ እየደረሳቸው ስለመሆኑ ለመከታተልና ተጠቃሚነታቸውን ለማረጋገጥ እንደሚሰሩ አቶ ጌታቸው ተናግረዋል። እንደ ወይዘሮ ማሚት ሙላለም ያሉት ተፈናቃይ ወደ ቀያቸው ተመልሰው በጦርነቱ የተበተኑት ቤተሰቦቻቸው ዳግም ተሰባስበው በአንድነት የሚኖሩበትን ጊዜ እንደሚናፍቁ ገልጸዋል።
ወደ ቤታችን መመለስ እንፈልጋለን። ከዚህ ወጥተን ወደ ቤታችን ሰርተን የምንበላበት ቦታ እንፈልጋለን።
የአማራና የትግራይ ክልል የሚወዛገብበትን ይህ አካባቢ ከ1983 ዓ.ም ጀምሮ ምዕራብ ትግራይ በሚል በትግራይ ክልል አስተዳደር ስር የነበረ ሲሆን ከሰሜን ኢትዮጵያ ጦርነት በኋላ ግን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በሚል አዲስ በተዋቀረ አደረጃጀት ስር ይገኛል። በትግራይ ክልል በኩል አካባቢው የትግራይ መሬት ነው የሚል አቋም የሚንጸባረቅ ሲሆን በአማራ ክልል በኩልም ተመሳሳይ ሀሳብ በመንጸባረቅ ላይ ይገኛል። የትግራይ ክልል ጊዜያዊ አስተዳደር መሪ አቶ ጌታቸው ረዳም ከዚህ አካባቢ የተፈናቀሉ ነዋሪዎችን ወደ ቀያቸው የመመለስ ስራ ሩቅ በማይባል ጊዜ እንደሚፈጽሙ ተናግረዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
ከሀገር ውስጥ ዘገባዎች ወጣ ብለን ወደ ውጪ ስናልፍ ደግሞ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ትራምፕ የህግ ጠበቆች ደንበኛቸው ላይ የቀረቡትን 34 የወንጀል ክሶች ለመከላከል ስራ መጀመራቸው ተዘገበ። ይህ ትራምፕ ከሚጠብቋቸው በርካታ ምርመራዎች አንዱና የመጀመሪያቸው ሲሆን እንደ አንዳንድ ባለሙያዎች አስተያየት በግላቸውም ሆነ በወደፊቱ የፖለቲካ እጣቸው ላይ ብርቱ መዘዝ ሊያስከትል ይችላል። ቬሮኒካ ባልደራስ ኤግሊሲያስ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
የቀድሞ ፕሬዚዳንት ዶናልድ ትራምፕ ለአፍ ማስያዣ ከከፈሉ ገንዘብ ጋር በተያያዘ ተወንጅሎ ፍርድ ቤት ከቀረቡ በኋላ መከላከያቸውን እንዴት ያቀርቡ ይሆን? ጠበቃቸው ጄምስ ትረስት ከኤቢሲ ቴሌቪዥን ጣቢያ በዚህ ሳምንት ከተባለው ፕሮግራም ጋር ባደረጉ ቃለ ምልልስ ወቅት እንደታየው ያ ከወዲሁ ለሌሎች ማሳየት የሚሹት ጉዳይ አይደለም። ይልቁንም በአጠቃላይ ጉዳዩን አስመልክቶ ትራምፕ አድሮባቸዋል ያሉትን ስሜት ነው ማንጸባረቅ የመረጡት።
Anybody that gets targeted by federal investigators, by New York prosecutors,
የፌዴራል መርማሪዎች ወይም የኒውዮርክ አቃቢያን ሕግ ኢላማ የሆነ ማንኛውም ሰው በእርግጠኝነት በመጠኑ ዞር ብለው ወደ ውስጥ ማየታቸው አይቀርም። ይህም መጥፎ ዜና ነው ብለው ያስባሉ። ለእኔ በጣም አሳዛኝ ነገር ነው። ሆኖም በፍጥነት ትልቁን ምስል ታሪካዊውን አንድምታ ካየን በእርግጥ ለዚች አገር መልካም ያልሆነ ጊዜ መሆኑ ላይ እንስማማለን።
ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2016 ዓ ም የተወዳደሩበት ፕሬዚዳንታዊ ምርጫ ከመካሄዱ አስቀድሞ ጉዳት ሊያደርስባቸው የሚችል መረጃ እንዳይሰማ በሚል ለአንዲት ዮሴፍ ፊልም ተዋናይት አፍ ማስያዣ ከከፈሉት ገንዘብ ጋር በተያያዘ በኒውዮርክ የንግድ ስራቸው ሰነዶች ላይ የማጭበርበር ድርጊት እንዲፈጸም አዘዋል በሚል ነው 34 የወንጀል ክሶች የቀረቡባቸው።
የንግድ ሰነዶችን በሐሰት ማስረጃ በመተካት ሆን ተብሎ ለማጭበርበር የሚደረግ ሕገ ወጥ ዘዴ አካል ከሆነ ወንጀል ነው።
አቃቢ ሕግ አልቪን ብራግ ያቀረቡት ክስ እንደ ቀድሞ ጠቅላይ አቃቢ ሕግ ቢል ባር እይታ ግን የክስ መሠረት የለውም።
And I don't see anywhere specified in here exactly what the fraud was. But there are a host of other problems having to do with the statute of limitations.
Nam yetefetsemaw machberber min endehona betkekkel yetegelletsabetin alayehum kekessu yegize gedeb gar yetayazum leloch berkatta chigroch allu silo akkelawal bilbar. ሆኖም በጣም አሳሳቢው ጉዳይ ትራምፕ ሚስጥራዊ መንግስት ሰነዶችን ከመወሰዳቸው ጋር በተያያዘ የሚጠብቃቸው የፌደራሉ ምርመራ ነው ይላሉ።
The government is investigating the extent to which games were played and there was obstruction.
መንግስት የህግ ሂደቱን የማስተጓጎልና ሰነዶችን መሰወርን ጨምሮ የቱን ያህል አሳሳሽ ድርጊቶች እንደተፈጸሙ በማጣራት ላይ ነው። በዚህ ጊዜ በቀድሞ ፕሬዝዳንት እጅ ምንም ተጨማሪ የተመደበላቸው ሰነዶች አልቀሩም ሲሉ ጠበቃው ጄምስ ታምስቲ ተናግረዋል።
አሁን ወቅት በቀድሞ ፕሬዝዳንት እጅ የቀሩ ሚስጥራዊ ሰነዶች ያለ መኖራቸውን ጠበቃ ጄምስ ትረስቲ ይናገራሉ።
ሞያዊና የሥነ ምግባር ግዴታን በጠበቀ መልኩ ኃላፊነታችንን እየተወጣን ነው። በዚህም እርካታ ተሰምቶናል። እንደምታውቁት የክሱን መጥሪያ አክብሮ ተገቢውን ማድረግ አስመልክቶም ያላማላ ነው ነገር የለም።
የ2020ን ፕሬዝዳንታዊ ምርጫ ውጤት ለመቀልበስና እንደ አውሮፓውያን የዘመን አቆጣጠር ጥር 6 2021 ዓ.ም ተመረጠ በዩናይትድ ስቴትስ ካፒታል ህንጻ ላይ ከደረሰው ጥቃት ጋር በተያያዘ ትራምፕ ከፍተኛ የገንዘብ አለያም የስር ቅጣት ነጻ ይሆናሉ ብሎ መደምደም አይቻልም ሲሉ የህግ መምህሯ ክሌር ፊንክልስቴን ለአሜሪካ ድምጽ የኡርዱ ቋንቋ አገልግሎት በስካይፕ አማካኝነት በሰጡት አስተያየት አመልክተዋል።
Seditious conspiracy or insurrection under the 14th Amendment section 3 would mean that
በመንግስት ስልጣን ወይም ህጋዊነት ላይ ማሴር ወይም አመጻ ማካሄድ በ14ኛው የህግ ማሻሻያ አንቀጽ ክፍል 3 ላይ እንደተመለከተው የፌደራል ስልጣንን እንደገና መያዝ አይችልም ማለት ነው።
ኖርፔን የዘመን አቆጣጠር በ2024 ከሚካሄደው ፕሬዝዳንታዊ ምርጫ አስቀድሞ ከነኚህ የወንጀል ምርመራ ሂደቶች ከነኚህ የወንጀል ምርመራ ሂደቶች ጋር በተያያዘ ሊደርስ የሚችል ምንም አይነት የጥፋተኝነት ተጠያቂነት አለያም የቅጣት ውሳኔ እንደማይጠብቁ የህግ ባለሙያዎች ይናገራሉ። በ2020ው ፕሬዝዳንታዊ ምርጫ የተሸነፉት ትራምፕ ለመጪው ፕሬዝዳንታዊ ምርጫም ለመወዳደር ተዘጋጅተዋል። በመጪው ፕሬዝዳንታዊ ምርጫም እንደሚወዳደሩ ይፋ አድርገዋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀናል። ወደ ሁለተኛው አጋማሽ ነው የምናልፈው። ለሁለተኛው አጋማሽ የመጀመሪያ ፕሮግራማችን አድርገን ያዝነው ሐኪሞን ይጠይቁ ሳምንታዊ ፕሮግራማችን ነው። ሴትስ ያደረገ አንድ ዓለም አቀፍ የህፃናት ቀዶ ህክምና ቡድን ባለፉት 8 አመታት ውስጥ በየአመቱ ወደ ኢትዮጵያ ተመላልሶ በመምጣት ለታማሚ ህፃናት ነጻ የቀዶ ህክምና አገልግሎት ሲሰጥ መቆየቱን የሚያሳይ ቅንብር ባለፈው ሳምንት ፕሮግራማችን አቅርበን ነበር። በዚህ በምሽቱ መሰናዶ ደግሞ በአብዛኛው አጠራር Children's Surgery International የተባለ የሚጠራው ዓለም አቀፍ የበጎ አድራጎት ድርጅት በተፈጥሮ የሚከሰት የከንፈር ላንቃ መሰንጠቅ መጠበቅ የሚያስከትለው የአካል ጉዳት ሳቢያ ለበረታ የስነ ልቦና ችግር የሚዳረጉ ህጻናትን የህይወት መስመር እየቀየረ ካለው የቀዶ ህክምና አገልግሎት በተጨማሪ ህክምናው በሀገር ውስጥ ቀዶ ሐኪሞች ሊሰጥ የሚችልበትን መንገድ ለማሳካት በያዘው ጥረት ላይ ያተኮረ ቅንብርን ያሰናዳው ቡድኑ በባህር ዳሩ ጥበበ ግዮን ልዩ ሆስፒታል የሰጠውን አገልግሎትና ታካሚ ህጻናቱ ያለፉበትን መንገድ እግር በእግር ተከታትላ የዘገበችው አስቴር ምስጋናው ለምሽቱ የጤና ፕሮግራማችን ደግሞ በኢትዮጵያ የመጀመሪያ የሆነውን ልዩ የቀዶ ጥገና ህክምና ትምህርት ፕሮግራም የተመለከተ ቅንብር ይዛ ቀርባለች።
ዓለም አቀፉን የህክምና ቡድን ከተቀላቀሉ በኋላ በተለያዩ 40 ሀገሮች ውስጥ የበጎ ፍቃድ የህክምና አገልግሎት መስጠታቸውን የህክምና ቡድኑ መሪ ዶክተር ቺናድሬ አፍሪካ ውስጥ ይህንን እድል ያገኙት ኢትዮጵያ፣ ታንዛኒያና ሴራሊዮን መሆናቸውን ይናገራሉ። ቡድኑ ወደ ባህር ዳር በመምጣቱም የእውቀትና የቴክኖሎጂ ሽግግር ለማድረግ አግዟል ብለዋል።
This is called a fellowship training program and in all of Ethiopia there is almost 120 million people.
ኢትዮጵያ ውስጥ ወደ 120 ሚሊዮን የሚጠጋ ህዝብ አለ። በዚህ የቀዶ ህክምና አይነት የሰለጠነ አንድ የቀዶ ጥገና ሐኪም ብቻ ነው በመላው ሀገሪቱ ያለው። በመላው ኢትዮጵያ ይህን መርሃ ግብር የመሰለ ፕሮግራም ካሁን ቀደም አልነበረም። ከሳራ በስተደቡብ ባሉ የአፍሪካ ሀገራትም ይህን መሰል ስልጠና የሚሰጥ አንድ ስፍራ በደቡብ አፍሪካ ብቻ ነው ያለው። ሆኖም እዚህ ያለን ግንኙነት በጣም ጠንካራ በመሆኑ በኢትዮጵያ የመጀመሪያ የሆነውን የህፃናት የፊት ቀዶ ህክምና ፌሎሺፕ ፕሮግራም፣ የህፃናት የአንገት በላይ ልዩ ህክምና እንዲሁም የከንፈርና የላንቃ መሰንጠቅ ህመም የገጠማቸው የአንድ ትውልድ ታዳጊዎችን የሚያክሙ ሐኪሞችን የሚረዳ ልዩ የቀዶ ህክምና ስልጠና መርሃ ግብር በማዘጋጀት ሂደት ላይ ነን።
በባህር ዳሩ የጥበበ ግዮን ስፔሻላይዝድ ሆስፒታል የአንገት በላይ ሐኪም ዶክተር መለሰም ይህንን ሐሳብ ይጋራሉ።
ሰው ብቻ ይዘው ሳይሆን መሳሪያዎቻቸውን ይዘው ነው የሚመጡት። እስካሁንም ድረስ እኛ እነዚህ አንዳንድ በጣም ውድ የሆኑ ለከንፈር እና ለሽንት ቧንቧ የሚያገለግሉ ትንንሽ የመስፊያ መሳሪያዎች አሉ። በጣም ትንንሽ ኢቭን የመጀመሪያዎቹን የዩሮሎጂ ሃይፖስፔዲያ ሴት የሚባለውን ዶኔት ያደረጉን እነሱ ናቸው። የኤንቲ ወይም የከንፈርና ላንቃ ሴትም ዶኔት ያደረጉን እነሱ ናቸው። እቃዎቻቸውን መጥተው እኛን አስተምረው አሰልጥነው ትተዋቸው ነው የሚሄዱት። እኛ በእነሱ መድኃኒቶች እየሰራ እንቀጥላለን ማለት ነው ሌሎቹን። ከዛ በተጨማሪ ቀስ ብለው እኛን እጃችንን ይዘው እንደማለት ነው ከመጀመሪያው ጀምረው ትሬን ያደረጉት። ይሄ በየትኛውም ኮስት ካልኩሌት ልታደርጊው የምትችይው አይደለም እያመጡት ያሉት ለውጥ ማለት ነው። ከዚህ ከፋይናንሻል እና ከማቴሪያል ኤዱ በተጨማሪ ሌላኛው ነገር ደግሞ የስራ ኢቲክሳችን፣ የስራ ባህላችን ይቀይራሉ። አንድ ዘመቻ አሁን እንግዲህ በአንድ ትሪፕ ሲመጡ የህክምና ኮስቱ እስካሁን በጣም ብዙ ጊዜ አራት እየሆኑ መጥተዋል። ለሶስት ወይም ለአራት ጊዜ ደግሞ ሶስት ሆነው መጥተዋል። ስለዚህ በዛ ልክ ስም ብለው ሲሰላ በአንድ ትሪፕ በአማካይ እስከ 70,000 የአሜሪካ ዶላር ገደማ የሚደርስ የማቴሪያል እና የቴክኒካል ሳፖርት አለ ማለት ነው። ከሁሉም በላይ ግን በሀገር በቀል ሐኪሞች ደግሞ ይሄ ህክምና እንዲቀጥል ለማድረግ ያደረጉት ነገር ትልቅ ኢምፓክት አለው ማለት ነው።
በሆስፒታሉ በነርስነት ሙያ በማገልገል ላይ ያለውና ከቀዶ ህክምና ቡድኑ ጋር አብሮ ሲሰራ የሰነበተው አዱኛ ታደሰ ከቡድኑ ጋር በመስራቱ ያተረፈውን እንዲህ ያስረዳል።
አሁን ሶስተኛቸው ጊዜ ነው ከነሱ ጋር ስራ እና በጣም አሪፍ የሆነ በተለይ ለበሽተኛ ያላቸውን ርህራሄ ከነሱ በደንብ መውሰድ ያለው ማለት ነው። ፔሸንትን በቃ እንደራሳቸው የራሳቸው ቤተሰብ አድርገው እንደሚሰሩና እሱን እኛም ለመውሰድ ትምህርት ይወስዳል።
ሲኤስአይ በተመሳሳይ በሀገራቸው የሰራው ስራ አነቃቅቷቸው እንደ አውሮፓውያን የዘመን አቆጣጠር ከ2010 አንስቶ ቡድኑን ተቀላቅለው በመስራት የሚገኙት ላይቤሪያዊቷ ነርስ በባህር ዳር ካገኘናቸው የበጎ ፍቃድ ባለሙያዎች አንዷ ናቸው። በተለይ ለዚህ ህክምና አገልግሎት የሚያዘጋጅ ለነርሶች የሚሰጠውን ስልጠና ወስደው ስራውን መጀመራቸውንና ወዲህ ወደ ኢትዮጵያ የመጡትም በዚህ መንገድ መሆኑን ይናገራሉ።
Those are things that CSR are doing for us. And we highly appreciate it, especially for we, the local nurses. We are excited because every now and then we learn new things.
በጣም ደስ ይለኛል። ቀስ በቀስ ከሲኤስአይ ባለሙያዎች እየተማርንና ከሆስፒታሉ አስተዳደር ጋር በመተባበር ከቀዶ ሕክምና በፊት ያለውን ዝግጅት ጨምሮ ህሙማንን እንረዳለን። እጅግ አድርገንም እንወደዋለን።
We are being trained to manage emergency cases, airway breathing, and really to manage our surgical cases after surgery.
CSI በአጠቃላይ በዓለም ዙሪያ በበርካታ ሀገራት የሚሰራቸው የሚያስደስቱ ስራዎች እንዳለው ያስረዱት ወደ ኢትዮጵያ የመጣው የህክምና ቡድኑ ልዑክ መሪ ዶክተር ሲባ ቺናድሬ እዚህ ኢትዮጵያ ውስጥ ያላቸው ተልእኮ ግን ከሁሉ የተለየ መሆኑን ይናገራሉ።
I think the most exciting thing that we've seen, CSI operates has operated all over the world in many, many countries. But our mission here in Ethiopia is very special because the local authorities are very supportive.
ምክንያቱም የአካባቢው ባለስልጣናት ከፍተኛ ድጋፍ ያደርጋሉ። አብረን የምንሰራቸው በርካታ የጎለበቱ የትብብር ስራዎችም አሉን። ከቀዶ ህክምና ባለሙያ አጋሮቻችን ጋር በተመሳሳይ ትብብር ለበርካታ አመታት ሰርተናል። እናም በዚያ ጊዜ ውስጥ አንዳችን ለሌላችን ያንን ሙያዊ አብሮነት በማዳበር ጓደኝነትንና በጣም የላቀ የቀዶ ጥገና ክህሎትን ማጎልበት ችለናል። ይህ ደግሞ በተቀረው ዓለም በሚካሄዱ የበጎ ፈቃድ አገልግሎት ስራዎች ታይቶ የማይታወቅ ነው ማለት ይቻላል። እጅግ ልዩ ድል እዚህ ኢትዮጵያ ውስጥ ተሰጥቷል። እናም ወጣትና አዲስ የቀዶ ህክምና ባለሙያዎች የከንፈርና የላንቃ ስንጥቅ ልዩ ቀዶ ህክምና ስልጠና መርሃ ግብር እዚህ ባህር ዳር ዩኒቨርሲቲ ውስጥ ለመፍጠር ላለፉት 10 ወራት ሰርተናል። ይህም ጥብቅ ክትትል የሚቸረውና በመንግስት ህውቅና የሚሰጠው ይሆናል። ይህም ፌሎሺፕ ማሰልጠኛ ፕሮግራም ይባላል።
ለስምንተኛ ጊዜ የመጡት ቁጥራቸው 18 የሚደርሰው የበጎ ፍቃድ ሐኪሞች በኢትዮጵያ በነበራቸው ቆይታ በተለየ የወንድማማችነትና እህትነት መንፈስ ታካሚዎቻቸውን ሲንከባከቡ ተመልክተናል።
Yes, it is. I know a mama's coming back and things are going to be so better. Yes.
እንደ ሚሊኒ ያሉ በኢትዮጵያ ፍቅር የወደቁ ሐኪሞች ደግሞ ፍቅር የሚል ቃል ከሰውነታቸው ተነቅሰው አይተናል። የታዳጊ ህፃናትን ተስፋ የሚያለመልምና የወላጆችን መከራ የሚያቀለው ዓለም አቀፍ የህክምና ቡድን Children's Surgery International በመጻረ ቃሉ CSI የበጎ ስራውን ዘለቄታ ለማጽናት ቀጣዩን ኃላፊነት የሚረከቡ የሀገር ውስጥ ሐኪሞችን በልዩ ቀዶ ህክምናው ለማሰልጠን መሰረት ለመጣል አዲስ ውጥን ጀምሯል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ዋሽንግተን ዲሲ ከሚገኘው ስቱዲያችን የሚተላለፈው የአሜሪካ ድምጽ የአማርኛ ቋንቋ ዝግጅታችን እንደቀጠለ ነው። በ18ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቅዱስ ጊዮርጊስ ነጥብ ሲጥል ተከታዩ ባህር ዳር ድል አድርጓል። አርሰናል በአንፊልድ ነጥብ ሲጥል ተቀናቃኙ ማንቸስተር ሲቲ አሸንፏል። ፊፋ ይፋ ባደረገው የሀገራት ደረጃ በወንዶች ብሔራዊ ቡድን አርጀንቲና፣ በሴቶች ደግሞ ዩናይትድ ስቴትስ ቀዳሚ ሆነዋል። በቀጣዩ የለንደን ማራቶን የመጨረሻ ውድድሩን እንደሚያደርግ የሚጠበቀው ሞፋራህ በጋቦን የተካሄደ የ10 ኪሎ ሜትር ውድድር ተሳትፎ ሰባተኛ ወጥቷል። እነዚህንና ሌሎች የስፖርት ክንዋኔዎችን ያካተተውን ሳምንታዊውን የስፖርት ቅንብር ኬኔዲ አባተ ያቀርበዋል።
ቤትኪንግ የኢትዮጵያ ፕሪሚየር ሊግ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሲቀጥል በ18ኛ ሳምንት መርሃ ግብር ሲዳማ ቡናን የገጠመው የሊጉ መሪ ቅዱስ ጊዮርጊስ አንድ እኩል በሆናቸው ውጤት ተለያይቷል። በዚህ ጨዋታ ነጥብ የተጋራው ጊዮርጊስ በ18 ጨዋታዎች 39 ነጥብ ሰብስቧል። ተከታዩ ባህር ዳር ከተማ ደግሞ ቀዳሚ ለት ፋሲል ከነማን 2-1 በማሸነፍ ከጊዮርጊስ ጋር የነበረውን የ5 ነጥብ ልዩነት ወደ 3 አጥብቦ ለዋንጫው የሚያደርገውን ፉክክር ቀጥሏል። በሌሎች የ18ኛ ሳምንት ጨዋታዎች ጨዋታዎች አርባ ምንጭ ከተማ መቻልን 2-1 በመርታት ከወራጅ ቀጣና የወጣበትን ነጥብ አስመዝግቧል። በሊጉ አራተኛ ደረጃ ላይ የሚገኘው ሐዋሳ ከተማ ደግሞ አዳማ ከተማን 2-0 ሲረታ፣ አምስተኛ ደረጃ ላይ የሚገኘው ኢትዮጵያ ቡናም ወልቂጤ ከተማን 1-0 ማሸነፍ ችሏል። ዘንድሮ ሊጉን ተቀላቅሎ ጥሩ የውድድር ጊዜ እያሳለፈ ያለውና ሶስተኛ ደረጃ ላይ የሚገኘው ኢትዮጵያ መድን ከሌላው የዘንድሮ አዳጊ ቡድን ለገጣፎ ለገዳዲ ጋር ዛሬ በሚያደርገው ጨዋታ ማሸነፍ ከቻለ በነጥብ ከባህር ዳር ጋር መስተካከል ይችላል። ከአዲሶቹ ክለቦች መካከል 17 ጨዋታ ያደረገው ለገጣፎ ለገዳዲና 18 ጨዋታ ያጠናቀቀው ኢትዮ ኤሌክትሪክ እስካሁን ያስመዘገቡት እኩል 9 ነጥብ ብቻ ነው። የእንግሊዝ ፕሪምየር ሊግ ሶስተኛ ሳምንት ግጥሚያዎች ቅዳሜና እሁድ ሲካሄዱ በአንፊልድ ሊቨርፑልን የገጠመው አርሰናል ወሳኝ ነጥብ ጥሏል። አርሰናል በማርቲኔሊና ጄሱስ ግቦች 2-0 መምራት ቢችልም ባለሜዳዎቹ ከኋላ በመነሳት በሳላና በፈርሚኖ ግቦች 2-2 መለያየት ችለዋል። ውጤቱን ተከትሎ አርሰናል በሊጉ መሪነት የነበረው የ8 ነጥብ ልዩነት ወደ 6 ዝቅ ብሏል። ቅዳሜ ዕለት ሳውዝሃምፕተንን 4-1 ያሸነፈው ማንቸስተር ሲቲ ቀሪ ተስተካካይ ጨዋታውን ማሸነፍ ከቻለ ከአርሰናል ጋር የሚኖረው የነጥብ ልዩነት ወደ 3 ያጠባል። ሲቲ በሜዳው ከአርሰናል ጋር የመልስ ጨዋታ ያለው መሆኑ በሰፊ የግብ ልዩነት የሚመራ ከመሆኑ ጋር ተዳምሮ ለዋንጫው ያለውን ተስፋ ከፍ ያደርገዋል። በሊጉ 3ኛና 4ኛ ደረጃ ላይ የሚገኙት ኒውካስልና ማንቸስተር ዩናይትድም ተጋጣሚዎቻቸውን በመርታት ደረጃቸውን እንዳስጠበቁ ቀጥለዋል። በጊዜያዊነት ቼልሲን የመምራት ኃላፊነት የተረከበው ፍራንክ ላምፓርድ በመጀመሪያ ጨዋታው ሽንፈት ገጥሞታል። ከኤቨርተን አሰልጣኝነት ከተሰናበተ ከሳምንታት በኋላ ቼልሲን የተረከበው የቀድሞው የክለቡ አሰልጣኝና ተጫዋች ላምፓርድ ለግራም ፖተር መባረር ምክንያት የሆነውን የቼልሲን ደካማ አቋም ቀይሮ ማሳየት ባልቻለበት የቅዳሜው ጨዋታ በወልቭስ 1-0 ተረቷል። የዓለም እግር ኳስ ማህበር ፊፋ የሀገራትን የእግር ኳስ ደረጃ ይፋ ሲያደርግ በወንዶች ብሔራዊ ቡድን አርጀንቲና፣ በሴቶች ደግሞ ዩናይትድ ስቴትስ አንደኛ ደረጃ ላይ ተቀምጠዋል። የአርጀንቲና ብሔራዊ ቡድን ከ6 ዓመት በኋላ ነው የመጀመሪያውን ደረጃ መያዝ የቻለው። 8 የአውሮፓ ሀገራት እስከ 10ኛ ባለው ደረጃ ውስጥ ሲካተቱ የላቲን አሜሪካዋ ብራዚል 3ኛ ደረጃ ላይ ትገኛለች። ሌላዋን የላቲን አሜሪካ ሀገር አርጀንቲናን ተከትላ 2ኛ ደረጃ ላይ የምትገኘው የካታሩ የዓለም ዋንጫ የፍጻሜ ጨዋታ ተፋላሚዋ ፈረንሳይ ናት። አፍሪካዊቷ ሞሮኮ ከዓለም 11ኛ፣ ከአፍሪካ ደግሞ 1ኛ ሆናለች። ኢትዮጵያ ደግሞ ከአፍሪካ 41ኛ፣ ከዓለም 142ኛ ደረጃ ላይ መቀመጧን ፊፋ በድረገጹ ያወጣው መረጃ ያመለክታል። በሴቶች ምድብ ደግሞ ዩናይትድ ስቴትስ አንደኛ ደረጃን በመያዝ በፊፋ የደረጃ ሰንጠረዥ ላይ ያላትን የበላይነት ስታስቀጥል፣ አውሮፓውያኑ ጀርመን፣ ስዊድን፣ እንግሊዝና ፈረንሳይ በቅደም ተከተል ከሁለተኛ እስከ አምስተኛ ያለውን ደረጃ ይዘዋል። በመጨረሻም አትሌቲክስ፣ በቀጣዩ የለንደን ማራቶን የመጨረሻ ውድድሩን እንደሚያደርግ የሚጠበቀው ሞፋራ በጋቦን በተካሄደ የ10 ኪሎ ሜትር ውድድር ላይ ተሳትፎ 7ኛ ወጥቷል። የአራት ጊዜ የኦሎምፒክ ሻምፒዮኑ ፋራ ከቀናት በኋላ ሚያዝያ 15 ለሚካሄደው የለንደን ማራቶን ውድድር በኢትዮጵያ ልምምድ ሲያደርግ የቆየ ሲሆን አቋሙን ለመፈተሽ በጋቦን ፖርት ጄንቲ ቅዳሜ ዕለት በተካሄደ የ10 ኪሎ ሜትር ውድድር ላይ ተሳትፏል። አትሌቱ 10 ኪሎ ሜትሩን ለማጠናቀቅ 30 ደቂቃ ከ41 ሰከንድ ነው የፈጀበት። በአትሌቲክሱ ዘርፍ ላበረከተው የላቀ አስተዋጽኦ የሰር ማዕረግ የተበረከተለት የ40 ዓመቱ ሞፋራ ዘንድሮ የመጨረሻ የውድድር ዓመቱ እንደሚሆን ባለፈው ጥር ወር ገልጿል። ፋራ እንደ አውሮፓውያኑ በ2022 በተካሄደው የለንደን ማራቶን ላይ በጉዳት ምክንያት ያልተሰለፈ ሲሆን ጡረታ ከመውጣቱ በፊት እንደሚሳተፍበት የሚጠበቀው የዘንድሮ ውድድር ከ2019 በኋላ የመጀመሪያ ሙሉ የማራቶን ውድድሩ ነው። በዚሁ የለንደን ማራቶን የአትሌቲክስ ውድድር እንደሚሰናበትም የሚጠበቅ ሲሆን ቀነኒሳ በቀለን ጨምሮ በታሪክ ፈጣን የማራቶን ሰዓት ያስመዘገቡ ስመጥር አትሌቶች በውድድሩ ላይ ይሳተፋሉ ተብሎ ይጠበቃል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ።
የተከበራችሁ አድማጮች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪያችን ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ የምሽት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያሏችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። የዋትሳፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 202-251-3505 ነው። ድምጻችሁን ቀርጻችሁ መልእክታችሁን ብታደርሱን ይደርሰናል። በነገው ዕለት በተለያዩ ዝግጅቶች እንጠብቃችኋለን። እስከዛው ድረስ ሰላም፣ ደህና ደሩ።